Hagyanya report.
በአዲስ አበባ የከርሰ ምድር ውሃ እየተሟጠጠ ነው ተባለም። አዲስ አበባ የከርሰ ምድር ውሃ እየተሟጠጠና በመዲናይቱ የውሃ አቅርቦት አሳሳቢ ደረጃ ላይ የደረሰ መሆኑን በዚህ ሳምንት የተባበሩት መንግስታት ድርጅት ጉባኤ ላይ የምህንድስና ባለሙያዎች ያቀረቡት ጥናት አመልክቷል። መዲናይቱ በአሁን ወቅት በቀን 1.2 ሚሊዮን ኪዩቢክ ሜትር የውሃ ፍላጎት እንዳላት የተገለጸ ሲሆን ነገር ግን የውሃ አቅርቦቱ 40% የሚሆነውን ፍላጎት ብቻ እየሸፈነ ነው ተብሏል። የከተማዋ የውሃ ፍላጎት አቅርቦት ከዚህ በላይ መሆኑ የውሃ እጥረት እንዲኖር አድርጓልም ተብሏል። ቁጥጥር ያልተደረገበት የከርሰ ምድር ውሃ አጠቃቀም እንደሚስተዋል ጥናቱ የጠቆመ ሲሆን የውሃ ማጠራቀሚያ ታንኮች ላይ ጥገኛ መሆን ችግሩን እያባባሰው እንደሆነም ተጠቁሟል። ይህንን ለመቅረፍ የዝናብ ውሃን ለማከማቸት የሚረዱ ማጠራቀሚያዎችን መገንባት እንደሚገባና መንግስትም የውሃ ቁፋሮና የከርሰ ምድር ውሃ አጠቃቀምን የተመለከቱ ጠንካራ ህጎችን መውጣት እንዳለበት ባለሙያዎች ጠቁመዋል። በቀይ ባህር የተከሰተው የጸጥታ ችግር በኢትዮጵያ የገቢና ወጪ ንግድ እንቅስቃሴ ላይ ችግር እየፈጠረ ነው ሲል የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታወቀም። ለሐማስ አጋርነታቸውን የገለጹት የየመን ሀውቲ ታጣቂዎች እስራኤል በፍልስጤማውያን ላይ የምታደርሰውን ጥቃት ካላቆመች ከቴል አቪቭ ጋር ግንኙነት ባላቸው መርከቦች ላይ ጥቃት እንደሚያደርስ መዛታቸው ይታወሳል። ይህንን ተከትሎም የየመን ሀውቲ ታጣቂዎች በመርከቦች ላይ ጥቃት እየሰነዘሩ በመሆኑ በርካታ የመርከብ ድርጅቶች ቀይ ባህርን መጠቀም እንደሚያቆሙ መግለጻቸው ይታወቃል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ባወጣው መረጃ በቀይ ባህር የተከሰተው የጸጥታ ችግር ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚወጡ ጭነቶችን ከጊዜና ከውጭ አንጻር የአገልግሎት ጥራት አግኝተው እንዳይገቡና እንዳይወጡ ችግር እየፈጠረ ነው ብሏል። ወደ ኢትዮጵያ የሚገቡ አብዛኛዎቹ የገቢ ጭነት ከኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ጋር ስምምነት ካላቸው ሌሎች አገልግሎት አጓጓዥ መርከብ ድርጅቶች አማካኝነት ይጓጓዝ እንደነበረ ያስታወሰው ድርጅቱ አሁን ግን ድርጅቶቹ ወደ ጅቡቲ መምጣት ማቆማቸውን ጠቅሷል። በዚህም ምክንያት አገልግሎት ክፍተት እየተፈጠረ ነው ያለው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ይህንን ክፍተት ለመሙላት የኢትዮጵያ ገቢ ጭነቶች በብዛት ወደሚነሱባቸው ወደቦች የራሱን መርከቦች በማሰማራትና ምልልሳቸውን በመጨመር ጭነቶች ወደ ሀገር ውስጥ እንዲገቡ እያደረገ መሆኑን ገልጿል። ድርጅቱ ከኢትዮጵያ የሚነሱ የወጪ ንግድ ጭነቶችን ወደ ቻይና እና ህንድ እንዲሁም ወደ አረብ ኤሚሬትስ ጀበል አልጃ ሻርጃ ወደቦች በማጓጓዝ ላይ መሆኑን ገልጿል። የአዲስ አበባ ዩኒቨርሲቲ ለፕሮፌሰር ሽብሩ ታድላ የህይወት ዘመን አገልግሎት እውቅና ሰጠም። የአዲስ አበባ ዩኒቨርሲቲ የተፈጥሮና ኮምፒቲሽናል ሳይንስ ኮሌጅ ለረጅም ዓመታት በማስተማር በምርምርና በመሪነት ያገለገሉትን ፕሮፌሰር ሽብሩ ታድላን የህይወት ዘመን አገልግሎት በማክበር እውቅና ሰጥቷል። ፕሮፌሰር ሽብሩ የስነ ህይወት ትምህርት ክፍል ለመጠናከር ከፍተኛ አስተዋጽኦ ያደረጉ በኢትዮጵያ ሳይንስ አካዳሚ ምስረታ ላይም ጉልህ ሚና መጫወታቸው ተገልጿል። የጋምቤላ ክልላዊ መንግስት ካለፉት 2 ዓመታት ወዲህ በክልሉ የብሔር ግጭቶች፣ ጽንፍ የወጣ ብሔርተኝነት፣ ህገወጥ የጦር መሳሪያ ዝውውርና የሽብር ተግባራት እየተስፋፈው መሆኑን አስታወቀም። የክልሉ መንግስት ጽንፈኛ ብሔርተኝነትን፣ የብሔር ግጭትና ሌሎች ወንጀሎችን በሚቀሰቅሱና በድርጊቶቹ በሚሳተፉ አካላት ላይ ጥብቅ እርምጃ ወስዳለሁ በማለት አስጠንቅቋል። የክልሉ የተወሰኑ አመራሮች የጽንፈኛ ብሔርተኝነት አራማጅ መሆናቸውን የገለጠው የክልሉ መንግስት ኢመደበኛ አደረጃጀቶችና በውጭ አገራት የሚገኙ አንዳንድ የማህበራዊ መገናኛ ዘዴዎችም ለችግሩ ሚና አላቸው ብሏል። በተለይ በኢታንግ ልዩ ወረዳ በአኟክና ኒዌር ጎሳዎች መካከል በርካቶች የተገደሉባቸው ግጭቶች የተከሰቱ ሲሆን በተለያዩ አካባቢዎችም የታጠቁ ኃይሎች በሰላማዊ ሰዎች ላይ ጥቃቶችን ሲፈጽሙ ታይተዋል። የክልሉ መንግስት ከችግሩ ጋር በተያያዘ በርካታ አመራሮችን ከኃላፊነት ማንሳቱን ቀደም ሲል ቢገልጥም አሁንም ችግሩ ይበልጥ እየተባባሰ መሄዱን እየገለጸ ነው። በኢትዮጵያ ባለፈው ወር ብቻ ከ700 በላይ ሰዎች በወባ በሽታ ሳቢያ መሞታቸውን የመንግስታቱ ድርጅት ገለጸም። በኢትዮጵያ ባለፈው የካቲት ወር ብቻ 764 ሰዎች በወባ በሽታ ተጠቅተው መሞታቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ገልጿል። የሟቾቹ ቁጥር በጥር ወር ከተመዘገበው የ25% ጭማሪ ማሳየቱንም ጽህፈት ቤቱ ሰሞኑን ባወጣው መግለጫ ጠቅሷል። የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤቱ በዚሁ ሪፖርቱ በኢትዮጵያ በወባ በሽታ መያዛቸው ሪፖርት የተደረጉ ሰዎች ቁጥር 5.2 ሚሊዮን መድረሱንም ይፋ አድርጓል። በኢትዮጵያ በፈረንጆቹ 2023 ብቻ 4 ሚሊዮን ገደማ ሰዎች በወባ በሽታ መጠቃታቸው ሪፖርት መደረጉን የዓለም ጤና ድርጅት ካንድ ወር በፊት ባወጣው መረጃ አመልክቶ ነበር። እሱ በዚሁ መረጃው ከታህሳስ የመጨረሻ ሳምንት እስከ ጥር አጋማሽ ባለው ጊዜ ውስጥ 84 ሰዎች በወባ በሽታ ህይወታቸውን ማጣታቸው መግለጹ ይታወሳል። የሰሞኑ የኦቻ ሪፖርት በበኩሉ በጥር ወር ብቻ በወባ በሽታ ሳቢያ የተመዘገበው የሞት ብዛት 611 መድረሱን ይጠቁማል። የኢትዮጵያ አገራዊ የምክክር ኮሚሽን ከታጣቂዎች ጋር ለመነጋገር የሰላም መንገድ እያመቻቸው ነው አለ። ከመንግስት ጋር የትጥቅ ግጭት ውስጥ የገቡ ታጣቂ ቡድኖች ነፍጣቸውን ወደ ጎን አድርገው ደህንነታቸው በተጠበቀ መልኩ እንዲነጋገሩ የሰላም መንገድ እያመቻቸው ነው ብሏል የኢትዮጵያ አገራዊ ምክክር ኮሚሽን። የኢትዮጵያ አገራዊ ምክክር ኮሚሽን ሁሉም አሸናፊ ይሆንበታል ለሚለው ምክክር ከታጣቂ ኃይሎች ጋር የመነጋገር ፍላጎት እንዳለው በተደጋጋሚ ቢገልጽም ለዚህ ውይይት ግን ታጣቂዎች ነፍጥን ማስቀመጥ አለባቸው ብሏል። ታጣቂዎች ነፍጣቸውን አውርደው ለመነጋገር ከመንግስት ስጋት እንዳለባቸው ያነሳሉ ሲሉ የገለጹት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን የኮሚሽኑን ጥሪ ተቀብለው የመጡ ታጣቂዎች እንደሌሉ ተናግረዋል። ኮሚሽኑ ከታጣቂዎች ጋር ተገናኝቶ ለመነጋገርና ስጋቱን ለመቅረፍ የሰላም መንገድ ወይም ደህንነት ዋስትና እንደሚያመቻች ፕሮፌሰር መስፍን ለቢቢሲ ተናግረዋል።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።